ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ በአዲሱ የስርጭት ጊዜና ሞገድ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥር 25 2010 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ ዕለት ምሽት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዛሬው ዕለት ባደረጉት የትምህርተ ክርስቶስ አስተምሮ እንደገለጹት በመጽሐፍ ቅዱሳችን ውስጥ በተለያዩ ቦታዎች የተጠቀሱት ቅዱሳን የሆኑ ሰዎች ታሪክ እኛ ተሰባሪ የሆነን የእግዚአብሔር የእጁ ሥራዎች መሆናችንን በመገንዘብ እኛ እንድንጠነክር የሚያደርገን ተመክሮ መሆኑን ገልጸው ድክመቶቻችንን እያሰላን የሚቀይረንና መንፈሳዊ ለውጥ የሚያስገኘውን የእግዚአብሔር መለኮታዊ ምሕረት ለመጠየቅ ልባችንን የሚከፍት ተመክሮ ነው ማለታቸውን የሚገልጽ ዘገባ በቅድሚያ በሰፊው እናሰማችኋለን። በማስከተልም ቅድስት መንበር የስደተኞችንና የጥገኝነት ጠያቂዎችን ጉዳይ በበላይነት እንድትመራ የተባበሩት መንግስታት ድርጅት መጠየቁ መገለጹን እንዲሁም በተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ የእርስ በርስ ግጭቶች ባሉባቸው የዓለማችን ክፍሎች በሕፃናት ላይ የሚደርሰው ጥቃት እጅግ ከፍ እያለ መሄዱን መግለጹን የሚያመለክቱ ዜናዎችን በዛሬው ለዝግጅታችን በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው የዛሬው ለዘገባዎቻችን ይሆናሉ። የዛሬውን ለስርጭታችንን በበላይነት የምንመራው እኔው መብራቱ ኃይለ ጊዮርጊስና ዮሐንስ መኮንን በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ስርጭታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዘወትር ሮብ ዕለት በቫቲካን ለሚሰበሰቡ ምዕመናንና የአገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። የዚሁ መርሃ ግብር አንዱ አካል በሆነው በዛሬው ዕለት ማለትም በጥር 25 ቀን 2010 ዓመተ ምህረት በቫቲካን በሚገኘው በጳውሎስ 6ኛ አዳራሽ ለተሰበሰቡ ምዕመናንና የአገር ጎብኚዎች ያደረጉትን የጠቅላላ አስተምሮ ቀደም ሲል ባለፉት ሳምንታት በመሥዋዕተ ቅዳሴ ዙሪያ ሲያደርጉት ከነበረው አስተምሮ ቀጣይ ክፍል እንደነበረ የተገለጸ ሲሆን በዛሬው ዕለት የትምህርተ ክርስቶስ አስተምሯቸው ቅዱስ ሐዋርያው ጳውሎስ ወደ ቆሮንቶስ ሰዎች በጻፈው የመጀመሪያ መልእክት ምዕራፍ 10 ከቁጥር 15 እስከ 17 ላይ በተጠቀሰው ይህን የምናገረው አስተዋይ ለሆኑ ሰዎች ነው። ስለምናገረው ነገር እናንተው ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለ አንድ አካል ነን፣ ሁላችን አንዱን እንጀራ እንካፈላለንና በሚለው ጥቅስ ላይ መሠረቱን ያደረገ እንደነበረ ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንችስኮስ በዛሬው ዕለት ያደረጉትን የትምህርተ ክርስቶስ አስተምህሮ ሙሉ ይዘቱን የቫቲካን ሬዲዮ የአማርኛ ክፍል ባልደረባችን መብራቱ ኃይለ ጊዮርጊስ እንደሚከተለው አሰናድቶታል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Riprendendo le catechesi sulla celebrazione eucaristica, consideriamo oggi nel contesto dei riti di introduzione l'atto penitenziale. Nella sua sobrietà, esso favorisce l'atteggiamento con cui disporsi a celebrare degnamente i santi misteri, ossia riconoscendo davanti a Dio e ai fratelli i nostri peccati.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ከዚህ ቀደም በመስዋዕተ ቅዳሴ ስነ ስርዓት ዙሪያ ጀምረው የነበረውን የትምህርተ ክርስቶስ አስተምሮ በመቀጠል በዛሬው ዕለት ደግሞ በመስዋዕተ ቅዳሴ በመግቢያው ስነ ስርዓት ውስጥ ስለሚገኘው የኑዛዜ ሥርዓት በተመለከተ መናገር እፈልጋለሁ። ይህ የኑዛዜ ጸሎት በራሱ ቅዱስ በመሆኑ የተነሳ እኛም ይህንን ቅዱስ የሆነ ምስጢር ተገቢ በሆነ ሁኔታ ለመካፈል እንችል ዘንድ በእግዚአብሔርና በወንድሞቻችን ላይ የፈጸምነውን ኃጢአቶቻችንን በሚገባ ማስተዋል እንችል ዘንድ ይረዳናል። በእርግጥ ይህ የካህኑ በዚያው በመስዋዕተ ቅዳሴ ስነ ስርዓት ላይ ለተሳተፉ በጸሎት መንፈስ ውስጥ ለሚገኙ ምእመናኖች ሁሉ የሚያቀርበው ግብዣ ሲሆን፣ ይህም የሚሆንበት ምክንያት ሁላችንም ኃጢአተኞች በመሆናችን የተነሳ ነው። ልባቸው በራስ ወዳድነት መንፈስና የራሳቸውን እርካታ በመፈለግ ለተሞላ ሰዎች ሁሉ ጌታ ምን አይነት ስጦታ መስጠት ይችል ይሆን? ምንም አይነት ስጦታ ሊሰጥ አይችልም። ምክንያቱም የዚህ አይነት ሰው ልቡን የሞላው ትዕቢት ይቅርታን ማግኘት የማያስችለው ስለሆነ ነው። እስቲ ለአፍታ ያህል ስለ ፈሪሳዊውና ስለ ቀራጩ ሰው ምሳሌ ለአፍታ ያህል እናስብ። ቀራጭ የነበረው ሰው ይቅርታን አግኝቶና ኃጢአቱ ይቅር ተብሎለት በደስታ ወደ ቤቱ ሲመለስ እናያለን። በሉቃስ ወንጌል በምዕራፍ 18 ከቁጥር 9 እስከ 14 ላይ እንደተጠቀሰው የራሳቸውን አሳር በሚገባ ጠንቅቀው የሚያውቁና ዓይኖቻቸውን በትሕትና ዝቅ የሚያደርጉ ሰዎች ሁሉ ማሕሪ የሆነው የእግዚአብሔር እይታ በእነርሱ ላይ እንደሆነ ይሰማቸዋል። ከልምዳችን እንደምንረዳው ስህተቱን በሚገባ ለይቶ ያወቀና ለነዚህም በደሎቹ ይቅርታ የጠየቀ ሰው ብቻ ይቅርታን ያገኛል፣ ሌሎችንም ይቅር ይላል። በዝምታ የህሊናችንን ድምፅ በምናዳምጥበት ወቅት ሐሳባችን ከመለኮታዊ ሐሳቦች በጣም የራቀ መሆኑን እንገነዘባለን። ቃላቶቻችንና ድርጊቶቻችን በአብዛኛው ተለምዷዊ በሆነ መልኩ ማለትም ከቅዱስ ወንጌል ተቃራኒ በሆነ አማራጮች የሚመራ መሆኑን እንድንገነዘብ ያስችለናል። ስለዚህ በመስዋዕተ ቅዳሴ መግቢያ ወይም መጀመሪያ ላይ ሁላችንም ወጥ በሆነ መልኩ የኑዛዜ ጸሎት በአንድነት ነገር ግን እያንዳንዱ ሰው በግሉ ይህንን ጸሎት መድገም ይጀምራል። እያንዳንዱ ሰው በማሰብ በማድረግ በመናገር ተግባሬን ባለመፈጸም ብዙ ኃጢአት መስራቴን እናዘዛለሁ በማለት በእግዚአብሔርና በወንድሞቹ ላይ ስለፈጸመው በደል ይቅርታን ይጠይቃል። አዎ መልካም ነገር መስራት እየቻለን ቸል ማለታችን በራሱ ኃጢአት ነው። ብዙን ጊዜ ደግሞ እኔ ማንንም ሰው አልጎዳሁም የሚል ጥሩ ስሜት እየተሰማን ራሳችንን በራሳችን ጥሩ ሰዎች አድርገን እንቆጥራለን። በተጨባጭ ባልንጀሮቻችን ላይ ክፉ ነገር አለመስራት በራሱ በቂ ነገር አይደለም። ነገር ግን ያንዱ የኢየሱስ ክርስቶስ ደቀ መዝሙር መሆናችንን ለመመስከር መልካም እድሎችን በመውሰድ መልካም ለማድረግ መጣር ይኖርብናል። ለእግዚአብሔርና ለወንድሞቻችን ኃጢአተኞች መሆናችንን መናዘዛችን በራሱ መልካም ነው። እነዚህ ኃጢአቶቻችን እኛን ከእግዚአብሔርና ከወንድሞቻችን ዘንድ ሳይቀር እንደሚለያዩን፣ በተቃራኒውም እግዚአብሔርንና ወንድሞቻችንን ከእኛ እንደሚለዩ እንድንረዳ እንድንገነዘብም ይረዳናል። በአፋችን ከምንናገራቸው ቃላት ጋር መሳ ለመሳ ደረታችንን በእጃችን እየመታን በእኔ ክፋት በእኔ ብዙ ክፋት እያልን በምንጸልይበት ወቅት ኃጢአታችን በሌሎች ጥፋት ሳይሆን በራሳችን ጥፋት የተሠራ መሆኑን እናረጋግጣለን። ብዙን ጊዜ በፍርሃትና በሐፍረት ስሜቶች የተነሳ ሌሎችን ለመወንጀል ጣቶቻችንን ወደ ሌሎች የምንቀስርበት አጋጣሚዎችም ያጋጥማሉ። የጥፋተኝነት ስሜት እንዳለን ተረድተን በቅንነት መናዘዝ ያስፈልጋል። ኃጢአታችንን ከተናዘዝን በኋላ እመቤታችን ቅድስት ድንግል ማርያምን መላእክትንና የቅዱሳንን ሱታፌ በመማፀን ከጌታችን ከኢየሱስ ክርስቶስ ዘንድ እንዲማልዱን እንለምናለን ወይም እንማጸናለን። በዚህም ውብ የሆነ የቅዱሳን አንድነትን እንገልጻለን። የእነዚህን ወዳጆቻችንና መልካም የሕይወት አብነት ያሳዩንን ቅዱሳን አማላጅነት እንማጸናለን። ይህም ባዶ እንድንሆን ያደረገንን ኃጢአት ወደ ጎን በመተው ወደ እግዚአብሔር የምናደርገውን ጉዞ በብርታት እንድናከናውን ያግዘናል። ይህ የኑዛዜ ጸሎት የሚደመደመው ካህኑ በሚሰጠው ፍታት ሲሆን፣ ይህም ሁሉን የሚችል እግዚአብሔር በምሕረቱ ኃጢአታችንን ይቅር ብሎ ወደ ዘላለም ሕይወት ያግባን በማለት ካህኑ ይጸልያል። የዚህ ዐይነቱ የፍታት ጸሎት በምስጢረ ንስሐ ያለውን ዐይነት ዋጋ በተመሳሳይ መልኩ የለውም። በእርግጥ በጣም ከባድ የሚባሉ ኃጢአቶች አሉ። በጣም ከባድ የሆኑና በውስጣችን የሚገኘውን መለኮታዊ ሕይወት እንዲሞት የሚያደርጉ ታላላቅ የሆኑ ኃጢአቶች አሉ። ከእነዚህና እነዚህን ከመሳሰሉ ኃጢአቶች ለመፈወስ የግድ ምስጢረ ንስሐ ማድረግ ያስፈልጋል። በምስጢረ ንስሐ ውስጥ ያለውን ፍታት መቀበልም ይኖርብናል። መጽሐፍ ቅዱሳችን ውስጥ ኃጢአትን ከፈጸሙ በኋላ ወደ እግዚአብሔር የተመለሱ ራሳቸውን በመክፈት የእርሱን ጸጋ ወደ ውስጣቸው ለማስገባት ድፍረቱን ያገኙና ልባቸው እንዲታደስ ያደረጉ ሰዎች ተምሳሌት በብዛት ይተነትናል። በመዝሙረ ዳዊት ውስጥ የተጠቀሰውን እግዚአብሔር ሆይ እንደ ቸርነት መጠን ምሕረትን አድርግልኝ፣ እንደ ርኅራዬም ብዛት መተላለፌን ደምስስ የሚለውን በመዝሙረ ዳዊት በምዕራፍ 51 ቁጥር 1ና 2 ላይ የተጠቀሰውን የንጉሥ ዳዊትን ቃላቶች እናነባለን። ጠፍቶ የተገኘው ልጅ ምሳሌን እንመልከት። ወይም ደግሞ በሉቃስ ወንጌል በምዕራፍ 18 ቁጥር 13 ላይ የተጠቀሰውን ቀረጥ ሰብሳቢው ግን በርቀት ቆሞ ወደ ሰማይ ቀና ብሎ ማየት እንኳን አልፈለገም። ነገር ግን ደረቱን እየደቃ እግዚአብሔር ሆይ እኔን ኃጢአተኛውን ማረኝ ይል ነበር የሚለውን እንመልከት። የቅዱስ ጴጥሮስን፣ የዘኪዮስን፣ የሳምራዊቷን ሴት ታሪክም እንመልከት። የእነዚህ ሰዎች ታሪክ ተሰባሪ የሆንን የእጁ ሥራዎች መሆናችንን በመገንዘብ እኛ እንድንጠነክር የሚያደርገን ተመክረው ነው። ድክመቶቻችንን እያሰላን የሚቀይረንንና መንፈሳዊ ለውጥ የሚያስገኘውን የእግዚአብሔር መለኮታዊ ምሕረት ለመጠየቅ ልባችንን ይከፍትልናል። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል የሰማችሁት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ የመሰብሰቢያ አዳራሽ ለተሰበሰቡ ምዕመናንና የአገር ጎብኚዎች ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን። ቅድስት መንበር የስደተኞችንና የጥገኝነት ጠያቂዎችን ጉዳይ በበላይነት እንድትመራ የተባበሩት መንግሥታት ድርጅት መጠየቁ ተገለጸ። ለዝርዝሩ ዮሐንስ በቆነን።
ቅድስት መንበር የስደተኞችንና የጥገኝነት ጠያቂዎችን ጉዳይ በበላይነት እንድትመራ የተባበሩት መንግሥታት ድርጅት ጠየቀ። የተባበሩት መንግሥታት ድርጅት በጎርጎሮሳውያኑ አዲስ ዓመት 2018 ዓመተ ምሕረት የጥገኝነት ጠያቂዎችንና የስደተኞችን መብት የሚያስከብሩ ሕጎችን በማርቀቅ ከተለያዩ መንግሥታት ጋር ስምምነት ላይ ለመድረስ እንደሚሠራ ገልጿል። ሂደቱንም በበላይነት እንድትመራ ቅድስት መንበርን ጠይቋል። የመንግሥታቱ ስምምነትም ከሁለተኛው የዓለም ጦርነት ወዲህ ለተከሰቱት ለበርካታ ሰዎች መሰደድ ወይም መፈናቀል መልስ ያገኛል ተብሏል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሰኞ ታኅሳስ 23 ቀን 2010 ዓመተ ምሕረት ተከብሮ የዋለውን የሰላም ቀን ምክንያት በማድረግ ባስተላለፉት መልእክታቸው ስደተኞችንና ጥገኝነት ጠያቂዎችን በተመለከተ መናገራቸውና መፍትሄውም ምን መሆን እንዳለበት መጠየቃቸው ይታወሳል። ቅዱስነታቸው በንግግራቸው እንደገለጹት መንግሥታት የስደተኞችን ችግር ለማቃለል ጥረት በሚያደርጉበት በአሁኑ ወቅት አመፅን፣ የዘር መድሎንና ጥላቻን ከማስፋፋት ይልቅ ጠቃሚና ጽኑ የሆኑ መፍትሄዎችን ማግኘት ያስፈልጋል ማለታቸው ይታወሳል። አባ ሚካኤል ቸርኒ በቅድስት መንበር የሕዝቦች ማኅበራዊ ሁለገብ እድገት ጽሕፈት ቤት የስደተኞችና ጥገኝነት ጠያቂዎች ክፍል ምክትል ጸሐፊ በበኩላቸው የዓለም ሰላም ቀን በማስመልከት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተናገሩት መልእክት አስፈላጊ እንደሆነ አስታውሰው የዓለም አቀፍ ማኅበረሰብ ትኩረት የሳበ ጉዳይ እንደሆነ ገልጸዋል። አባ ሚካኤል በማከልም የርዕሰ ሊቃነ ጳጳሳት ፍራንቺስኮስ መልእክት ስደተኞች እርዳታን የሚሹ ብቻ ሳይሆን ለሰላም የበኩላቸውን አስተዋጽኦ ሊያበረክቱ የሚችሉ እንደሆኑ ያስታውሳል ብለዋል። አባ ሚካኤል በንግግራቸው መንግሥታት በስደተኞች ጉዳይ ውይይት መጀመራቸውንና ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከተለያዩት ከፍተኛ የመንግሥት ዲፕሎማቶች ጋር መወያየታቸውን ገልጸዋል። ከውይይታቸው ለመረዳት እንደተቻለውም ቅድስት መንበር ስደተኞችንና ጥገኝነት ጠያቂዎችን በሚመለከቱ ጉዳዮች ላይ ሰፊ ትኩረት መስጠቷ ዓለም አቀፍ አድናቆትን ያስገኘ እንደሆነ ገልጸዋል። በኒውዮርክ የቅድስት መንበር ተወካይ ከመንግሥታት ጋር የሚደረጉ ጉባኤዎችን በንቃት እንደሚሳተፍና ከሁሉም በላይ የተባበሩት መንግሥታት ቅድስት መንበርን የስደተኞችንና የጥገኝነት ጠያቂዎችን ጉዳይ በበላይነት እንድትመራ መጠየቁ የሚያስደንቅና ትልቅ ኃላፊነት የተጣለበት እንደሆነ ገልጸዋል። በቅድስት መንበር የሕዝቦች ማኅበራዊ እድገት ጽሕፈት ቤት የስደተኞችና ጥገኝነት ጠያቂዎች መምሪያ በካቶሊካዊት ቤተ ክርስቲያን የሚመሩ የስደተኞች ጽሕፈት ቤቶችና የጳጳሳት ጉባኤዎች በመተባበር በተግባር ሊተረጎሙ በሚገቡ 20 ነጥቦች ላይ ውይይት በማድረግ ሐዋርያዊ ዕቅዶችን በማውጣት ወደ ተባበሩት መንግሥታት ድርጅት እንዳቀረቡና በአድናቆትም ተቀባይነትን እንዳገኘ ገልጸዋል። አባ ሚካኤል እንደገለጹት የስደተኞች ጉዳይ በአንዳንድ መንግስታት ዘንድ ልባት ያላገኘ ቢሆንም ቅድስት መንበር በመንግስታቱ ውይይት ጣልቃ ሳትገባ እስካሁን ያካበተችውን ልምድ ብቻ በመጠቀም በቀላል ወጪ ገንቢ የሆኑ መፍትሄዎችን ለመንግስታት ልታቀርብ ትችላለች ብለዋል። ለስደተኞችና ጥገኝነት ጠያቂዎች አዲስ ህይወት ማመቻቸት ይቻላል ያሉት አባ ሚካኤል በስደተኞች የግል ጥረት ብቻ የርሻ ስራን ንግድንና ቱሪዝምን ማሳደግና ይህን ተከትሎ ቤተሰብን በመመስረት ትምህርት ቤቶችንና ቁምስናዎችን መክፈት ይቻላል ብለው በመጨረሻም በአካባቢው የሚገኙትን ነገሮች ለመጋራት ቅን ፍላጎት ካለ አዲስ ህይወት ማመቻቸት ይቻላል ብለዋል።
በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የእርስ በርስ ግጭት ባሉባቸው የዓለማችን ክፍሎች በህፃናት ላይ እየደረሰ ያለው ጥቃት እጅግ ከፍ እያለ መሄዱን ገለጸ። ለዝርዝሩ ዮሐንስ መቆነን።
በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የእርስ በርስ ግጭቶች ባሉባቸው የዓለማችን ክፍሎች በህፃናት ላይ የሚደርሰው ጥቃት እጅግ መጨመሩን ገለጸ። በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የእርስ በርስ ግጭቶች ባሉባቸው የዓለማችን ክፍሎች በህፃናት ላይ የሚደርስ ጥቃት በአመት ውስጥ እጅግ መጨመሩን ገልጾ ለዚህም ምክንያቱ በጦርነት የተጠመዱ መንግስታት የህፃናትን መብት የሚያስከብር ዓለም አቀፍ ህጎችን ችላ በማለታቸው ነው ብሏል። በተባበሩት መንግስታት የህፃናት መርጃ ድርጅት የአስቸኳይ እርዳታ አቅራቢ ክፍል ዳይሬክተር የሆኑት ማኑኤል ፎንቴን እንደገለጹት ከአመት አመት በህፃናት ላይ እየተፈጸመ ያለውን ጭካኔ እያየን ዝም ማለት አንችልም ብለዋል። በአፍጋኒስታን ባለፈው ዓመት ውስጥ በዘጠኝ ወራት ብቻ 700 ሕፃናት መገደላቸው፣ በመካከለኛው አፍሪቃ ሪፐብሊክ ጦርነቱ እንደገና ባገረሸበት በጥቂት ወራት ውስጥ በቁጥር በርካታ ሕፃናት መገደላቸው፣ መደፈራቸው፣ በግዞት መወሰዳቸውና ለውትድርና መመልመላቸው፣ በሕዝባዊ ዴሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው ግጭት 850 ሺህ ሕፃናት ከመኖሪያቸው መፈናቀላቸው፣ በ200 የጤና ማዕከላትና በ400 ትምህርት ቤቶች ላይ ጥቃት መድረሱና በግምት 350 ሺህ ሕፃናት በአደገኛ የተመጣጠነ ምግብ እጥረት እንደ ገጠማቸው ታውቋል። በግምት 350 ሺህ ሕፃናት አደገኛ የተመጣጠነ ምግብ እጥረት እንደ ገጠማቸው ታውቋል። በጎርጎሮሳውያኑ 2016 ዓመተ ምህረት በሰሜናዊው ናይጄሪያና በካሜሩን አሸባሪው የቦኮ ሐራም ታጣቂዎች ቢያንስ 135 ሕፃናትን ለአጥፍቶ ጠፊነት እንደመለመሏቸው ይነገራል። በሚያንማርም የሮሂንግያ ሕፃናት በራኪን ግዛት ውስጥ ከሚገኘው መኖሪያ ቤታቸው ሲባረሩ መጠነ ሰፊ ጥቃት የደረሰባቸው ሲሆን በድንበር አካባቢ በሁለቱ ተፋላሚ ወገኖች ማለትም በሚያንማር ታጣቂዎችና በጎሳ ቡድኖች መካከል በሚካሄዱት ግጭቶች ሕፃናት ሥቃይ እንደደረሰባቸው ታውቋል። በደቡብ ሱዳንም ግጭቶች ባሉባቸው አካባቢዎች ሕዝቡ ለረሃብ መጋለጡና ከ19,000 ሕፃናት በላይ ለውትድርና መመልመላቸውና ግጭቱ ለመጀመሪያ ጊዜ ከተቀሰቀሰበት ከኅዳር ወር 2006 ዓመተ ምሕረት ወዲህ ከ2300 ሕፃናት በላይ እንደተገደሉና የመቁሰል አደጋ እንደደረሰባቸው ታውቋል። በጎርጎሮሳውያኑ ያለፈው ዓመት ማለትም በ2017 ዓመተ ምሕረት በሶማሊያ በመጀመሪያዎቹ 10 ወራት ውስጥ 1740 ሕፃናት ለውትድርና ተመልምለው እንደነበር ታውቋል። በየመን የእርስ በርስ ጦርነት በተካሄዱባቸው 1,000 ቀናት ውስጥ 5,000 ሕፃናት መገደላቸው ወይም መቁሰላቸው ቢነገርም ከእርግጠኛ ምንጭ ከሚወጣው መረጃ ይህ አሃዝ ሊያድግ እንደሚችል ታውቋል። ከ11 ሚሊዮን በላይ ሕፃናትም አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው ሲነገር የተመጣጠነ ምግብ እጥረት ካጋጠማቸው 1,800,000 ሕፃናት መካከል 385,000 ሕፃናት በሞት አፋፍ ላይ መገኘታቸው ታውቋል። በምስራቅ ዩክሬን 220,000 ሕፃናት ፈንጂዎች በተቀበሩባቸው አካባቢዎች የሚኖሩ ሲሆን 500 ኪሎ ሜትር የሚሸፍን ስፍራ ውጊያው የተስፋፋበትና በዓለማችን ውስጥ በፈንጂ ከተበከሉ አካባቢዎች መካከል እጅግ አደገኛ እንደሆነ ታውቋል።
ተቃራኒ ነን ይመስል የለም በምድር በሰማይ ለዘለዓለም ተውሰ
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።